ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
የሴኔጋል ደጋፊ ነኝ። በዚያ አጋጣሚ ከአፍሪካ ቡድኖች እና ብዙዎቹ አውሮፓ ውስጥ ነው የሚጫወቱት። ትልቅ ተጽዕኖ የሚፈጥሩ ተጫዋቾች አሏቸው። እግር ኳሱም ዓለም ላይ ሲታይ በብዙ ነገር እየተቀራረበ ነው ያለውና በጥቃቅን ነገሮች ነው ልዩነት።
እንኳን የእግር ኳስ ተጫዋች አዳነ ግርማ ነው የሰማነው። አዳነን ጨምሮ ሌሎች በኢትዮጵያ እግር ኳስ ታሪክ ውስጥ ተጠቃሽ የሆኑ ሰዎች በኳታር እየተደረገ ስላለው የዓለም ዋንጫ አስተያየታቸውን ጠይቀናቸዋል። በምሽቱ ያካፍሉናል። እንዲሁም ሌሎች ጉዳዮችን ያዘውን መሰናዶ ዛሬ ሀብታሙ ስዩም ይመራለው። ኤልያስ አስማሬ ደግሞ በድምጽና በምስል ምህንድስናው አብሮን ይቆያል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ትናንት በጉጉስ ሲጠበቅ የነበረው 22ኛው የዓለም ዋንጫ በካታር ዶሃ በይፋ ተጀምሯል። 32 ሀገራት ለአንድ ወር ለሚጠጋ ጊዜ ሰላማዊ ፍልሚያ የሚያደርጉበት ስፖርታዊ መድረክ የሁሉንም ዓለም ሕዝብ ትኩረት እየሳበ ነው ማለት ይቻላል። ኢትዮጵያውያንም የኳስ አፍቃሪያን ሰሞነኛ መነጋገሪያቸው ይሄው የዓለም ዋንጫ ይሄው እንደሚሆን ይጠበቃል። የአሜሪካ ድምጽ ዘጋቢዎች በተለያዩ አካባቢዎች የተዘዋወሩ ነዋሪዎችን እንዲሁም ደግሞ ነባር ተጫዋቾችን አስተያየት በመሰብሰብ ላይ ይገኛሉ። በዚሁ የብዙ ጠንካራ የእግር ኳስ ተጫዋቾች መፈጠሪያ ወደ ሆነችው ድሬዳዋ ከተማ እናቀናና እጅግ ታዋቂ ከሆኑ የተወሰኑ እግር ኳስ ተጫዋቾች ጋር ያደረግነው ቆይታ ይቀርባል። አዲስ ቸኮን ያናገራቸው
እኛም በጉጉት እየጠበቅን ያለነውና ደስ ይላል። ብቻ እንደዚህ አይነት መድረክ ዓለም ሁሉ ህዝብ ኳታር ላይ ነው ሐሳቡ። አሁን በብዙ ነገር እየተቀራረበ ነው ያለውና ፉትቦሉ ከዛ አንጻር ስታየው ብዙ ትልልቅ ቲሞች ውስጥ የሚጫወቱ ተጫዋቾች አሉ። አሁን እንደ ማኔ አይነት ሴኔጋል ኩሉባሊ የሴኔጋል ደጋፊ ነኝ። በዚያ አጋጣሚ ከአፍሪካ ቡድኖች እና ብዙዎቹ አውሮፓ ውስጥ ነው የሚጫወቱት። ትልቅ ተጽዕኖ የሚፈጥሩ ተጫዋቾች አሏቸው። እግር ኳሱም ዓለም ላይ ስታየው በብዙ ነገር እየተቀራረበ ነው ያለውና በጥቃቅን ነገሮች ነው ልዩነቱ። ስለዚህ ጥሩ ተፎካካሪ ይሆናሉ ብዬ አስባለሁ። በዛ ላይ ደግሞ በራስ ልጅ ሁሉም አፍሪካዊ ቡድን በራሱ ተጫዋቾች ተጫውቶ ባሳለፉ አሰልጣኞች ነው እየሰለጠነ ያለው። ይሄ ትልቅ ለውጥ ነው። ስለዚህ እኔ አሁን ሴኔጋል አሪፍ ደረጃ ይደርሳል ብዬ አስባለሁ። እኔ የብራዚል ደጋፊ ነኝ። ኔይማርን፣ ብዙ ተጫዋቾችን፣ ጋብሪኤል ጂዘስ፣ ብዙዎቹን እነ ማድሪድ የሚጫወተው ቬኒሲየስን፣ እሱን በብዙ ብራዚሎች በጣም ደስ ይሉኛል እና ብራዚል ቢበላው ደስተኛ ነኝ። የብራዚል ደጋፊ ነኝ።
ጀማል ጣፈው እባላለሁ። በአሁኑ ሰዓት ወልቂጤ ነው የምጫወተው። ወልቂጤ ከነማ ነው የምጫወተው። የኢትዮጵያ ብሔራዊ ቡድን በረኛ ይልቀ አሁን በራ አሁን የለውም፣ ምርጫው ላይ የለውም። አዲስ ነገር ስለሆነ የሚዘጋጅበት ሰዓቱ ራሱ ከሌላው ጊዜ ከሚዘጋጀው ሰዓቱ ራሱ ጊዜው አሁን አልነበረም እና ብዙ የተለየ ነገር አለው እና እንጃ እኔ በጣም ማየት ጓጉቻለሁ። ለማየት በጣም ነው ጓጓሁት። እንግዲህ ካየም በኋላ ነው ብዙ ነገር ማለት የምንችለው፣ ግን እኔ ለማየት በጣም ጓጉቻለሁ። ሰርፕራይዝ እኔ የአፍሪካ ቡድኖች ሰርፕራይዝ ያደርጉናል ብዬ ነበር። ማኔ ከመጎዳት እኔ ሴኔጋልን በደንብ ጠብቂያታለሁ እና ሁሉም ሰው እንደጠበቀው እንደ አፍሪካዊነቱ ብቻ አይደለም፣ ቡድኑ ጥሩ ነው። ልጆቹ በየአሉበት ቲም ጥሩ ስለሆኑ ጥሩ ነገር ይገጥማቸዋል እያሰበ ነበር። ያው ማኔ ሲጎዳ እንደ ማንኛው እንደነሱ እንደ ሀገራቸው ሰው ትንሽ ቅር ብሎኛል። ማለት ጥሩ ነገር ያሳያል ብዬ ስለጠበኩኝ ማለት ነው። እና ሰርፕራይዝ የሚያደርገን የአፍሪካ ቡድን ሰርፕራይዝ ያደርገናል ብዬ አስባለሁ። እኔ የዓለም ዋንጫ ሳይጀመር ራሱ አርጀንቲና ይበላ ደስ ይለኛል። በጣም ሜሲን ስለምወደው የአርጀንቲና ደጋፊ ነኝ። አርጀንቲና አፍሪካ ብትበላ ደስ ይለኛል። ግን ሚሲን በጣም ለአፍሪካ ራስ ገብቷል ቢጮህ። እኔ ሚሲን በጣም ነው የምወደው እና ለአርጀንቲና ትቻለሁ።
ስሜ አማኤል ገብረ ሚካኤል ይባላል። የቅዱስ ጊዮርጊስ ተጫዋች። አሁን ፊታችን የሚጀምረው ዋንጫ በኳታር ብዙ ነገር ያሳየናል ብዬ እጠብቃለሁ። እስካሁን ካየናቸው ዓለም ዋንጫዎች የተሻለ ዓለም ዋንጫ ይሆናል። ብዙ አዳዲስ ነገሮች እናያለን፣ ስቴዲየሞችን፣ ቴክኖሎጂዎችን። ጥሩ የውድድር ጊዜ ይሆናል ብዬ አስባለሁ። እኔ የተሻለ ብራዚል እና አርጀንቲናን የተሻለ ይላላቸው ብዬ እገምታለሁ። አፍሪካ ዋንጫ ላይ ጥሩ የተጫወተችም ነበር ሴኔጋል ሁላችን ያውቃል። የተሻለ ከአፍሪካን ስብስብ ያለው የተሻለ ተጫዋቾችም አሏቸው። ሴኔጋል የተሻለ ነገር ያደርጋል ብዬ አስባለሁ። እኔም ሴኔጋል ደጋፊ ነኝ።
ፍሩት ቀልቦር ይባላል። የድሬዳዋ ከነማ ተጫዋች ከኳታር ያወጣችሁ ግን ምናምን ያው በጉጉት እንድንጠብቅም አርጎናል እና ስፔሻሊ ደግሞ ሜሲ የመጨረሻ ያለም ዋንጫ መሆናቸው ሮናልዶ እንደዛ ምናምን እና የሚያሳዩት ነገር ለማይ እና ብዙ ብሔራዊ ቡድን ናሽናል ቲሞች ማለት ነው ይትባለ ተጠናክሮ የመጡበት ነውና የነሱን ኩንክር ምናይበት ነው ይያስባሉ የተለየ ያለም ዋንጫ ነው ይያስባሉ አፍሪካ ቲም ማብራብ ላይ እነ ሴኔጋል የተሻለ ነው ይያስባሉ ሴኔጋል የተሻለ ኩንክር ታረጋለች ይያስባሉ ዋንጫ እኔ እንደ እንትን የገመትኩት አርጀንቲና ብራብ ድን አርጀንቲና ብራብ ድን
ማለት ትመኛ
ያይታደሰ ባላለ የድሬዳዋ ተፋሰቻቸው የአፍሪካ ሀገራት ያው አምስት ቲሞች አሉ ግን ያው ከነሱ መካከል ቲምሽ ይሻላል ብዬ ማስበው የሴኔጋል ቲም ነው ያው እሱም ብዙም ባልገምትም ግን ከምድብ ያልፋል ብዬ ነው ማስበው እንጂ ብዙ ርቀት ሄዳል ብዬ አላስብም ዋንጫ አርጀንቲና ይበላል ብዬ አስባለሁ
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምጽ አድማጮቻችን እንዲሁም ተመልካቾቻችን ጌቱ ከበደ በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ የእግር ኳስ ክለብ ውስጥ በነበረው የተጫዋችነት ዘመን የሚታወቅ የስፖርት ሰው ነው። በተለይ በ1980ዎቹ መጀመሪያ ላይ ኢትዮጵያ የምስራቅና መካከለኛው አፍሪካ ዋንጫ ባለቤት እንድትሆን ካደረጉ ተደናቂ ተጫዋቾች መካከል አንዱ ነው። ነዋሪነቱን በሰሜን አሜሪካ ያደረገው ጌቱ ከዓለም ዋንጫ ጋር የተያያዙ ትዝታዎችን እንዲሁም ደግሞ ወጣቶች በእግር ኳስ ስፖርት እንዲበረቱ መደረግ ስላለባቸው ጉዳዮች ነግሩናል በመቀጠል ይስማል።
በኔ ዘመን በነበረበት ኳስ ጨዋታ ያው እኔ ማደንቀው ብዙ ተጫዋቾች ቢኖሩም ከተጫዋቾቹ ዋነኛው ሙልጌታ ከበደ ነው። ሌላው ደግሞ ዳኛቸው ደምሴና ተወረመድን ኃይሌ ናቸው። ሰለሞን ቸርኬ የሚባል ተጫዋች ነበር ምናልባት ታውቀው ይሆናል በስም አሁን በሆቴል ነው።
የዓለም አቀፍ ተጫዋቾችስ ገነው ዝናቸው ይሰሙ የነበሩ የትኞቹ ነበሩ?
በእኛ ዘመን ዋናው የሚጠራ የነበረው ያው ማራዶና ነው። ሌላ ዚቆ ነው። ሌሎችም አሉ ግን ያው ዋነኞቹ እነዚህ ሁለት ተጫዋቾች ነበሩ።
የዓለም ዋንጫ በሚደርስበት ሰሞን የነበረው የሀገሩ ድባብ ምን ይመስል ነበረ? የትኞቹ ቡድኖችስ አድናቂ ነበርክ?
በእኛ ዘመን ከውጭ ያማደንቃቸው ነበር። ብራዚል ጥሩ ቲም የነበሩ በ1982 የነበሩ የዓለም ዋንጫ እንደ ብራዚል፣ ጣሊያን፣ ፈረንሳይ እንዲሁም ጀርመን ነበሩ ጥሩ ቲሞች የነበሩት በዛ ዘመን። ና ያድናቂ ዋናው ማደንቃቸው የነበረው ያው ብራዚል ቡድን ነበር። ያ እነዚህ ኮሶክራተስ እናም በነበሩ ዘመን ማለት
ነው። የዓለም ዋንጫ እየተካሄደ ነው የከሌ ከዚህ ጋር ተጋጥቦ እንደዚህ ያለ ውጤት ተመዝግቧል የሚሉትን ሁኔታዎች እንዴት ነበር መተከታተሉት? ምንጫቸው የቱ እንደነበረ ሲነገረኝ
አው ድሮ በኢትዮጵያ ውስጥ ተላልፍ ነበር የዓለም ዋንጫ። እኔ እስከነበርኩ ድረስ ሀገር ውስጥ ማለት ነው ሀገሬ ኢትዮጵያ ውስጥ እስከነበርኩ ድረስ 82 በፈረንጆች አቆጣጠር 82 አመትና የ86 የዓለም ዋንጫ ኢትዮጵያ ውስጥ ነበርኩ ከታተል ነበር። ያኔ ግን ያው በቲቪ በቴሌቪዥን በደንብ ይተላለፍ ነበር። ቴሌቪዥን ያለው ሰው ብዙም አነስተኛ ቢሆንም እናይ ነበር። ቻሊኛ ኳስ እንጫወት ስለነበረ እዛው ያው ከገነት ሆቴል ውስጥ ነበር የምናርፈው አመቱን ሙሉ እዛ እናይ ነበር ያው ውድድሩ።
ጌቱ እንግዲህ በኋላ ላይ ደግሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሆነህ ሀገርህን ወክለሃል በተለያዩ ሜዳዎች የማይረሱ ድሎችን የምስራቅ አፍሪካና መካከለኛው አፍሪካ ዋንጫን ጨምሮ በደስታ በሚነሱ ታሪኮች ውስጥ ተሳታፊ ሆነሃል። እንደው የኢትዮጵያ እግር ኳስ ቡድን በዓለም ዋንጫ ውስጥ ለመሳተፍ ያልበቃበት ምክንያቱ ምንድነው ብለህ ታስባለህ? እንዴ የሚያስቆጭህ ነገር ሳለ ወይ ከዚህ ጋራ በተገናኘ?
አዎ እኔ እንኳን ብዙ ያንን ጥያቄ ያው አሁን ነው እንጂ በዛ ዘመን ብዙም አላቀው። ከሌሎች አፍሪካ ቡድኖች የኛ ትንሽ ለየት የሚያደርገው ፊዚካሊ ዊክ መሆናችን፣ ተክለ ሰውነት ምናምን ጥሩ አለመሆን ያ ነገር ወደኋላ አስቀርቶናል። ግን ያው በዛን ጊዜ ደግሞ የዓለም ዋንጫ ለማለፍ በጣም ከባድ ነው። ምክንያቱም አፍሪካ አምስት ብቻ ነበር የሚያልፈው። ብዙ ጊዜ የሚያልፉት ያው ናይጄሪያ፣ ጋና፣ አትሊስት ጋና እንኳን ብዙም አልነበረም። በኋላ በኋላ ነው አይቨሪ ኮስት እነዚህ ቲሞች በጣም ይያያሉ ሲመጡ ያረው ሀገሮች አካባቢ ያሉት ወደ ኖር እነሱ ጥሩ ስለነበሩ ብዙ ጊዜ እነሱ ናቸው የሚሳተፉት ማለት ነው። ምክንያቱም ለአውሮፓ ቅርብ ስለሆኑ
ተውቀቱና ዝግጅነቱ ነበራቸው ነው ከሌሎች ጋር በነበራቸው መቀራረብ ምክንያት
ይችላል። አዎ መቀራረብ ምክንያት
ሁላችንም በየዘመናችን የተከታተልናቸው የዓለም ዋንጫዎች ውስጥ የማንረሳቸው የተለያዩ አይነት ጨዋታዎች ይኖራሉ። በሀገራት መካከለ ተደረጉ ነገር ግን በቤታችን ቁጭ ብድግ ያደረጉን ከአመታት በኋላም ቤታችን ቁጭ ብለን ይሄ ከሌ ቡድን ከሌ ጋር ያደረገው ጨዋታ የሚገርም ነበር የሚያስብሉን አሉ ብዬ አስባለሁ። ባንተ ትውስታ ውስጥም እንደዛ ያሉ ክስተቶች ገጥሞ ይሆን?
በጣም የሚመስጠኝ ውድድር የነበረው የ1982 እና የ1986 የዓለም ዋንጫ ነው። በጣም በሚገርም ሁኔታ በብራዚል ከጣሊያን፣ ጣሊያን ከጀርመን እንደዚህ የተጫወቱት ጨዋታ በጣም ኃይለኛና ለዘመናት የማይረሱ የኳስ ጨዋታ ለሄዱ ናቸው። የሚገርም ሁኔታ የኳስ ብቃታቸው፣ የሰውነት ፊዚካሊ ብቃታቸው ያያውና ኃይለኛ ውድድር አድርጎት ነበር። በዚህ ላይ የብራዚል ቡድን ያው ኳስ ከብራዚል ቡድን መውሰድ ይከብድ ነበር በ82 የዓለም ዋንጫ ምክንያቱም ዲኮ፣ ሶክራትስ እነዚህ በሙሉ ስለነበሩ በጣም ኃይለኛ ውድድር ነበር። በተለይ ጣሊያንና ብራዚል ያረጉት ውድድር ለዘመናት የማይረሳ ጌም ነው ያየነው።
ኢትዮጵያ ምናልባት በአመታት ውስጥ እንደዚህ ላለው የዓለም እግር ኳስ መድረክ ትሳተፍ ዘንድ ዛሬ ላይ የቤት ስራ ይሰራ ቢባል ምን አይነት ነገሮች እንድትተገብር ትፈልጋለህ?
በመጀመሪያ ትልቁ ያው እንደምታውቀው ሀገር ሰላም ነው። ኢትዮጵያ የእግር ኳስ ተጫዋች ችግር ሳይሆን ያለበት የስነ ልቦና ችግር ነው። በመጀመሪያ ለአንድ ሀገር ስፖርት ሰላም ነው የሚያስፈልገው። ሰላም ከተገኘ በኋላ ኢኮኖሚ ነው በማስ ስፖርቶች መጀመር፣ በየሰፈሩ እግር ኳስ አሰልጣኞች ተጫዋቾች መሰብሰብ፣ ህፃናቶችን በየሳምንት በየቀኑ ማጫወት because እግር ኳስ ጨዋታ በጣም ቀላል አይደለም፣ ከባድ ነው። እጅን አይደለም የምታዘው እግርህን ነው። ለካ አንደኛ ክፍል እንደምትጀምረው ያንንም እግር ኳስ ከአንደኛ ክፍል መጀመር አለበት። በየአካባቢው ሜዳ እንደ ልብ መኖር አለበት። ያ ሁላ ከተስተካከለ በኋላ በጣም የሚገርሙ ተጫዋቾች አሁን ኢትዮጵያ ውስጥ አሉ። ብዙ ሰው ስለማያያቸው እንደምታውቀው ብዙ ኮራፕሽን ስለሚኖር እነዛን አዳዲስ ተጫዋቾች ህፃናቶችን ማምጣት ይከብዳቸዋል። አምጥቶ ማጫወት ይፈራሉ። አንዳንዱ አሰልጣኝ ያው እንደ እንጀራው ነው የሚያዩ ማሰልጠን፣ አንዳንዱ አሰልጣኝ ደግሞ ለውጤት አደርሳቸዋለሁ ብሎ ሪስክ ወስዶ የሚያሰለጥን ነው ያለው። በየሰፈሩ የቀበሌ የከፍተኛ የወረዳ የምን ጨዋታ በየአካባቢው መደረግ አለበት። አዲስ አበባ ውስጥ ብቻ ሳይሆን በየአገሩ እነዛ ነገሮች ከተደረጉ 1000 ሰው ብታሰለጥን 100 ተጫዋች ወይም 10 ተጫዋች አታጣም።
እጅግ በጣም አመሰግናለሁ ጌቱ ከበደ፣ የቀድሞ ኢትዮጵያ ብሔራዊ ቡድን እንዲሁም የቅዱስ ጊዮርጊስ እግር ኳስ ክለብ ተጫዋች ነህ። እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ አስበ ስለደወልክና ስለጠየቀኝ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። በመቀጠል ደግሞ ኬኔዲ አባተ ዓለም አቀፍ የስፖርት ዜናዎችን ያሰማናል።
በበርካታ ውዝግቦች የተሞላው 22ኛው የፊፋ የዓለም ዋንጫ ትናንት ዳር 11/2015 ዓመተ ምህረት በተዋበ ስነ ስርዓት ተጀምሯል። 3 ሚሊዮን የማይሞላ ህዝብ ያላት ኳታር ዝግጅት ስታደርግ በቆየችባቸው 12 ዓመታት ሲቀርቡባት የዘለቁት ትችቶችንና ነቀፌታዎችን ተቋቁማ ውድድሩን በከፍተኛ ድምቀት አስጀምራለች። በተለያዩ ዝግጅቶች የተከናወነው የመክፈቻ ስነ ስርዓቱ 7 ትዕይንቶችን ያስተናገደ ሲሆን እነዚሁም አዘጋጆቹ እንዳሉት ዓለም አቀፍ የጥበባት ኢንዱስትሪ ባለሙያዎች የተሳተፉበትና በታዋቂ የሙዚቃ ባለሙያዎች ታጅቦ የኳታርን ባህል ከዓለም አቀፍ ባህል ጋር በማጣመር የተሰጋጁ ናቸው። ከባህላዊ የአረብ ሙዚቃዎች እስከ ዘመናዊ ዳንሶች ኳታር ባህሏን ከዓለም አቀፍ ሙዚቃዊ ጣዕም ጋር አዳምራ በተዋበ ድባብ ኦፊሴላዊ የዓለም ዋንጫ ዜማዎችን በማካተት ለዓለም እንካቸው ብላለች። በመቶዎች የሚቆጠሩ ዳንሰኞችና ሙዚቀኞች ወደ መድረክ እየወጡ ባሉበት ወቅት የመክፈቻ ስነ ስርዓቱን የመራው አሜሪካዊው የ የሆሊውድ ኮከብ ሞርጋን ፍሪማን ባደረገው ንግግር የተስፋ የአንድነትና የመቻቻል መልእክት አስተላልፏል። እግር ኳስ ሀገሮችን አንድ ያደርጋል ያለው ፍሪማን ሀገሮችን የሚያገናኘው ይህ እግር ኳስ ታዲያ ማህበረሰቦችንም አንድ ያደርጋል ሲልም አክሏል። እናም በእነዚህ መለያየት በበዛባቸው ጊዜያት ዓለም አንድ ላይ የምትሰበሰብበት ጊዜ ነው ሲል በአጽንኦት ተናግሯል። የዓለም ዋንጫ የመክፈቻ ስነ ስርዓት መድረኩን ከሞርጋን ፍሪማን ጋር የተጋራውና ኮዳል ሬግሬሽን ሲንድሮም በተባለ የታችኛውን ግማሽ የሰውነት አካል እድገት በሚገታ በሽታ ምክንያት ከወገብ በታች ያለው ግማሽ አካል ሳይኖረው የተወለደው የኳታሪ ወጣቶች አንቂ ጋኒም አልሙፍታም በመድረኩ ጠንካራ መልእክት አስተላልፏል። አካል ጉዳተኝነቱ ሳይበግረው ለብዙዎች መነቃቃትን በመፍጠር የአይስክሬም ቢዝነስ በመጀመርም በስራ ፈጣሪነቱ እንዲሁም በርካታ ስፖርታዊ ክዋኔዎችን በማድረግ በተምሳሌትነቱ የሚታወቀው የ20 አመቱ ወጣት አልሙፍታ የፊፋ የዓለም ዋንጫ አምባሳደር ሆነው ከተመረጡ ተጽዕኖ ፈጣሪ ግለሰቦች አንዱ ነው። የኳታር ጠቅላይ ሚኒስትር የመሆን ራዕዩን ለማሳካት በሀገሪቱ ካሉ ዩኒቨርሲቲዎች በአንዱ የፖለቲካል ሳይንስ ትምህርት በመከታተል ላይ የሚገኘው ጋኒም አልሙፍታ በመድረኩ ላይ ከፍሪማን ጋር ባደረገው ንግግር እንደ ፊፋ የዓለም ዋንጫ አምባሳደርነቴ ለሰው ልጅ የተስፋ የመደመር የሰላምና የአንድነት መልእክት ማስተላለፍ እፈልጋለሁ ብሏል። ይህን መልእክቱን ለማጠናከርም ሰው ሁሉ ከአንድ ወንድና ከአንዲት ሴት ስለመፈጠሩ በነገድና በጎሳ የተከፋፈለውም ይበልጥ ይተዋወቅ ዘንድ መሆኑን የሚያስረዳ የቁርአን ክፍል በመጥቀስ አሁን ላይ በመላው ዓለም መነጋገሪያ የሆነ ወጣቱ ባለራእይ ስለ አንድነት አበክሮ አውስቷል። ፍሪማንና አልሙፍታ ባስተላለፉት ተመሳሳይ መልእክት 60 ሺህ ተመልካቾችን በሚያስተናግደው በድዌይን በተባሉ ከቦታ ቦታ እየተንቀሳቀሱ ህይወትን በሚመሩ ዘላን የአረብ ነገዶች ባህላዊ ድንኳን ቅርጽ በተሰራው አልባይት ስታዲየም ከተሰየሙ ደጋፊዎችም አድናቆት ተችሯቸዋል። የኳታር ንጉስ ኤሚር ሼክ ታሚም ቢን ሐሚድ አልታኒ በመክፈቻ ስነ ስርዓቱ ላይ ባደረጉት ንግግር በውድድሩ ለመታደም ከመላው ዓለም ወደ ሀገራቸው የተመሙትን ሁሉ እንኳን ደህና መጣችሁ ብለዋል። ሰዎች ልዩነታቸውን ለማክበር የሚከፋፍሏቸውን ወደ ጎን ቢተዉ እንዴት ውብ ነው ብለዋል። ከስደተኛ ሰራተኞች ኢሰብአዊ አያያዝና የአልኮል መጠጦችን ጨምሮ ከሌሎችም ክልከላዎች ጋር በተያያዘ ትችትን ሲያስተናግዱ የከረሙት የኳታሩ መሪ የዓለም ዋንጫ ውድድሩ በመልካምና የተስፋ ቀናት የተሞላ ይሆን ዘንድ ምኞታቸውንም በመግለጽ ለዝግጅቱ ሀገራቸው 200 ቢሊዮን ዶላር አውጥታበታለች ተብሎ የታመነውን በታሪክ ውዱን የዓለም ዋንጫ ውድድር አስጀምረዋል። የመክፈቻ ስነ ስርዓቱ ከስታዲየሙ በላይ ያለውን ሰማይ ልዩ ውበት ባጎናጸፉት የርችት ተኩሶች መጠናቀቁን ተከትሎ ከምሽቱ 1 ሰዓት ላይ ኢኳዶርን በመቅጠም የውድድሩን የመክፈቻ ጨዋታ ያደረገችው አስተናጋጇ ኳታር 2-0 ተሸንፋለች። በኢኳዶር ፍጹም የበላይነት በተካሄደው የመክፈቻ ጨዋታ ሁለቱንም የጨዋታውን ግቦች የቀድሞው የዌስትሃም አጥቂ ኤነር ቫሌንሺያ አንዱን በፍጹም ቅጣት ምት አንዱን ደግሞ በጨዋታ በመጀመሪያው አጋማሽ አስቆጥሯል። እነዚህ ግቦች የ22ኛው የዓለም ዋንጫ የመክፈቻ ግቦችም ናቸው። በትናንቱ ጨዋታ ከፍተኛ ተጽዕኖ ፈጣሪ የነበረው ቫሌንሺያ ገና በ3ኛው ደቂቃ በግንባሩ በመግጨት ግብ አስቆጥሮ የነበረ ቢሆንም ለደቂቃዎች በዘገየ የቫር እይታ ተሽሮበታል። የፊፋ ህግ ግብ ጠባቂውን ጨምሮ ሁለት ተከላካዮች ከመጨረሻው የተቃራኒ ቡድን አጥቂና ከኳስ ጀርባ መሆን እንዳለባቸው ይደነግጋል። ብዙዎች የትናንቱን የቫር ውሳኔ ከቫሌንሺያ ጀርባ ተከላካይ መኖሩን በመግለጽ ቢተቹም በረኛው ወደፊት በመውጣቱና ግቡን ካስቆጠረው የኢኳዶር አጥቂና ከኳሱ ጀርባ ያለው የኳታር ተከላካይ አንድ ብቻ በመሆኑ ግቡ ሊሻር ችሏል። ቡድናቸው ኢኳዶርን መቋቋም ተስኖት የተመለከቱ በርካታ የኳታር ደጋፊዎች በ15 ደቂቃው የረፍት ሰዓት ከስታዲየሙ እንደወጡ አልተመለሱም። በዓለም ዋንጫው ከምድብ ማለፍ ትንሹ ግቤ ነው ላለችው ኳታር የትናንቱ ሽንፈት ህልሟን ወደ ቅዠት የሚቀይር እንዳይሆን ተሰግቷል። የኳታሩ አሰልጣኝ ፌሊክስ ሳንቼዝ ከሽንፈታቸው በኋላ በሰጡት አስተያየት የጠበቅነው ይህን አልነበረም፣ አሁን ፍላጎታችን ይህን ግጥሚያ መተንተን በቀጣዩ ላይ ትኩረት ማድረግና የዛሬውን ጨዋታ መርሳት ነው ብለዋል። ምንም ማማሃኛዎች የሉንም፣ ድሉ የሚገባችሁ ኢኳዶሮች እንኳን ደስ አላችሁ በማለትም ሽንፈታቸው እንደሚገባቸው አምነዋል። ኳታር አስተናጋጅ ሆና በዓለም ዋንጫ የመክፈቻ ጨዋታ የተሸነፈች የመጀመሪያዋ ሀገር በመሆንም አዲስ ታሪክ ሰርታለች። የዓለም ዋንጫ በተጀመረበት በትራንስናው እለት የአዲስ አበባ ጎዳናዎች ደግሞ ታላቁን ሩጫ በኢትዮጵያ አስተናግደዋል። የ2015 ሶፊ ማልት ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር እንደተለመደው መነሻውንና መድረሻውን መስቀል አደባባይ በማድረግ ተካሂዷል። ታዋቂ አትሌቶችን ጨምሮ 40 ሺህ የሚሆኑ ሌሎች የህብረተሰብ ክፍሎች የተሳተፉበትን ይህን ውድድር ፕሬዝዳንት ሳህለወርቅ ዘውዴ፣ ከንቲባ አዳነች አቤቤና ሻለቃ ኃይሌ ገብረስላሴ ናቸው ያስጀመሩት። በወንዶች ምድብ አትሌት አቤ ጋሻውን በአንደኝነት ያሸነፈ ሲሆን አትሌቱ ውድድሩን ለሶስተኛ ጊዜ በማሸነፍ ታሪክ ሰርቷል። ኃይለ ማርያም አማረና ገመቹ ዲዳ ደግሞ ውድድሩን በቅደም ተከተል በሁለተኝነትና በሶስተኝነት ያጠናቀቁ አትሌቶች ናቸው። በሴቶች ምድብ ትዕግስት ከተማ ስታሸንፍ፣ መስታወት ፍቅሩ በሁለተኝነት ተከትላት ገብታለች። ፎቴን ተስፋዬ ደግሞ ሶስተኛ በመውጣት አጠናቃለች። አሸናፊዎቹ ከ150 ሺህ እስከ 25 ሺህ ብር ተሸልመዋል። በእለቱ የአካል ጉዳተኞችና የዲፕሎማቶች ውድድርም የተካሄደ ሲሆን የፊንላንዱ አምባሳደር ኦቲ ሆሎፔንስ የዲፕሎማቶችን ውድድር አሸንፈዋል። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶው ተከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተተናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ከጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን። አሁን ደግሞ ወደ ናይጄሪያ እናቀናለን። በናይጄሪያ ዘግይተው ወደ ሕክምና ማዕከል የሚመጡ ወደ 17,000 የሚሆኑ የጡት ካንሰር ህሙማን በየዓመቱ ሕይወታቸውን እንደሚያጡ መረጃዎች ያመላክታሉ። የሮቦቲክስ ባለሙያ የሆነችው አንድ ሴት ታዲያ የጡት ካንሰርን አስቀድሞ መመርመር የሚችል የጡት ማሳጅ ሰርታለች። የቲሞቲ ኦቢዞን ዘገባ ኤደን ገረመው በመቀጠል ታሰማናለች።
እንደ አውሮፓ አቆጣጠር በ2017 የሮቦት መሐንዲስ የሆነችው ካሚሶላ ቦላኖይንዋ አክስቷን በደረጃ 3 የጡት ካንሰር ምክንያት አጣች። ካሚሶላ መጀመሪያ ላይ አክስቷ ይህንን ህመም መንፈሳዊ ጥቃት ነው በማለት እጅግ ትጸልይበት እንደነበር ታስታውሳለች። ካሚሶላ ሀዘን አጠቃት። ነገር ግን ደግሞ ሌሎች ሴቶችን ለማገዝም አብራ ወሰነች።
በወቅቱ ይንከባከባት የነበረውን የካንሰር ሐኪም አነጋግሬው ነበር። በጊዜ ካንሰሩ ታውቆላት ቢሆን ኑሮ ትተርፍ ነበር አለኝ። ከዛ በኋላ ምርምር ጀመርኩ። ከምርምሬም ከ10 የካንሰር ህመሞች 9 መዳን የሚችሉ መሆናቸውን አገኘው።
ካሚሶላ ሴቶችን ለማገዝ ስትል ስማርት ጡት ማሳጅ የተሰኘ የጡት ማሳጅ ፈጠረች። ጡት ማሳጅው ጡትንና የደረት ግድግዳን አጥንትን በማንበብ በሞባይል መተግበሪያ አማካኝነት በግማሽ ሰዓት ውስጥ ውጤቱን ያስታውቃል ስትል ካሚሶላ ትናገራለች። የመጀመሪያው ሞዴልም በመጪው ሚያዝያ ይፋ እንደሚሆንም ትናገራለች። ካንሶላ በድጋሚ
ባለፈው ዓመት የካቲት ላይ የሙከራ ማሽን ይፋ አድርገናል። በዓለም ዙሪያ ካሉ ባለሙያዎች እና የጤና ባለሙያዎች የመሳሪያውን ውጤታማነት እንዴት ማጎልበት እንደምንችል አስተያየት ከሰበሰብን በኋላ ነው የሚሰራ የሙከራ መሳሪያ ይፋ ያደረግነው። እነዚህ ምላሾች ወደ ኋላ ይደን የመጀመሪያ ቅዳችንን እንድንቃኝም አድርገውናል።
በናይጄሪያ 72,000 የሚሆኑ ሰዎች በየዓመቱ በካንሰር ምክንያት ህይወታቸው እንደሚያልፍ የጤና ባለስልጣናት አስታውቀዋል። ከነዚህ ውስጥ አብዛኞቹ ደግሞ የጡት ካንሰር ታማሚዎች ሲሆኑ ዘግይተው ወደ ጤና ጣቢያ በመምጣታቸው ምክንያት ለህልፈት እንደሚዳረጉም ባለሙያዎች ይናገራሉ። ካንሶላ ሴቶች በቀላሉ እንዲመረመሩ በየአካባቢው ባሉ ክሊኒኮች ውስጥ ይሄ መሳሪያ እንዲገኝ ከመንግስት አካላት ጋር በጥምረት ለመስራት እየጣረች ነው። ግሎሪያ ቺኒሬ አኩዉ እንደ አውሮፓውያን አቆጣጠር በ2017 ጡቷን አስቆርጣለች። ቺኒሬ ከኔቴራ ሳታደርግ ፎቶግራፍ በመነሳት ከጠባሷ ጋር ተያይዞ ያለ ፍርሃትን ለመቀነስ ትጥራለች። አሁን ላይ ፕሮጀክት ፒንክ እና ብሉ የተሰኘ የጡት ካንሰር ግንዛቤ ማስጨበጫ ተቋም ውስጥ ስራ ትሰራለች።
ካንሰር ለያዛቸው ሰዎች ይሄ የሞት ፍርድ አይደለም እላቸዋለሁ። ተስፋ አድርጉ፣ ወደፊት ክፉ አሁንም ማመናችሁን ቀጥሉ እንዲሁም ስላሉባችሁ ተግዳራቶች መናገራችሁን ቀጥሉ ላለው በጊዜ ሂደት አንድ ቀን ካንሰር መዳኒት ይኖረዋል።
እንደ አውሮፓውያን አቆጣጠር በ2017 የናይጄሪያ ፕሬዝዳንት ብሔራዊ የካንሰር ምርምርና ሕክምና ማዕከል ለመመስረት ሰነድ ፈረሙ። ይህን ተከትሎ የናይጄሪያ ባለስልጣናት አራት አመት የሚዘልቅ የቅድመ ካንሰር ምርመራና ሕክምና እንዲሁም መቆጣጠሪያ ለማድረግ 200 ሚሊዮን ዶላር መድቧል። ይሁንና የሀገሪቱ የካንሰር የማህበረሰብ አንቂዎች ስራው በተገቢ መንገድ ተፈጻሚ እየሆነ አይደለም ሲሉ ይተቻሉ። ሩኪ ቺሊቤ የፕሮጀክት ፒንክ ብሉ ስራ አስፈጻሚ ናቸው።
We have a very poor health system.
እጅግ ደካማ የሆነ የጤና ስርዓት ነው ያለን። ለህዝቡ የቅድመ ካንሰር ምርመራ ማድረስ የማይችል እጅግ ውስብስብ ስርዓት ነው ያለን።
የረዴት ተቋማት በዚህ አመት ጥቅምት ላይ ቅድመ ምርመራና ያኗኗር ለውጥን የሚያበረታታ ጉዞ አድርጓል። ፋጡማ ዳምባታ የሜዲኬድ ካንሰር ተቋም ባልደረባ ናቸው።
በአኗኗር ለውጥ ማለትም ጤናማ ባልሆነ አመጋገብ፣ የእንቅስቃሴ ማነስ እንዲሁም የተለያዩ ምግብ ሳይበላሽ እንዲቆይ የሚያደርጉ ሰው ሰራሽ ማቆያዎች አሉበት ምግብ መመገብ ጨምሮ እጅግ ብዙ የጤና ችግር እያየን ነው። እኛ ሰዎች ቅድመ ምርመራ እንዲያደርጉና የጡት ካንሰር ምርመራዎችን በቁም ነገር እንዲወስዷቸው የሰዎችን ግንዛቤ ለመጨመር እየሰራን ነው።
ሳሚ ሶላ ታዲያ የፈጠራ ስራ የካንሰር ምርመራ ሂደትን ያግዛል ብላ ተስፋ ታደርጋለች።
አድማጮቻችን እንዲሁም ተመልካቾቻችን ቀደም ብላችሁ በስፖርት ዜና ወጃችንም እንደሰማችሁት የካታር የዓለም ዋንጫ በትናንትናው ዕለት በይፋ ተጀምሯል። ልዩ የመክፈቻ ስነ ስርዓቱን የመሩት ደግሞ አሜሪካዊው የፊልም ተዋናይና እንዲሁም ደግሞ የፊፋ የዓለም ዋንጫ አምባሳደር የሆነው ወጣቱ ጋኒም አልማፍታ ናቸው። በነገራችን ላይ ጋኒም አልማፍታ ካውዳል ሪግሬሽን ሲንድሮም በተባለ በሽታ ምክንያት ከወገቡ በታች የሰውነት አካል የለውም። ቢሆንም ግን ይህ የ26 ዓመቱ ወጣት ለሌሎች የመንፈስ ጥንካሬን የሚያስተምሩ የተለያዩ ስራዎችን በመስራት ይታወቃል። የተሳካለት የንግድ ሰው ነው። ከዚህ በተጨማሪ ደግሞ እጁን ተጠቅሞ ሌሎችን ከበድ የሚሉ ስራዎችን ይሰራል። ከዚህ ቀደም እግር ኳስ ሲጫወት የሚያሳዩ መረጃዎች አሉ። እንዲሁም ደግሞ ብዙ ሰዎች ያልሞከሯቸውን ተራራዎችን በመውጣት የብዙዎችን አድናቆት ያገኘ ለብዙዎቹ ተምሳሌት የሚሆን ወጣት ነበር። ሁለቱ ትናንት በቅብብል ለዓለም መተሳሰብና መከባበር ያላቸውን መልእክት አስተላልፈዋል። ትናንት በኢኳዶርና በኳታር ጨዋታ ነበረ የዓለም ዋንጫው በይፋ የተጀመረው። ዛሬ ጨዋታዎች ይቀጥላሉ። ዛሬ ከሚጠበቁ ጨዋታዎች መካከል ኢራን ከእንግሊዝ የሚያደርጉት ጨዋታ እንዲሁም ሴኔጋል ከኔዘርላንድስ ዩናይትድ ስቴትስ እና ዌልስ የሚያደርጉት ጨዋታ ይጠበቃል። እኛ ስቱዲዮ በገባንበት ሰዓት ጨዋታዎቹ ገና አልተጀመሩም። ስለዚህ ከኛ በኋላ በሚኖሩ ሌሎች መሰናዶች ግን የጨዋታዎቹ ውጤቶች ይፋ ይደረጋሉ ማለት ነው። ጥቂት ሰከንዶች ይቀሩናል። በእነዛ ሰከንዶች ግን የሙዚቃ ረፍት እንድንወስድ ይሁን። መልካም ቆይታ። ታዲያው የአሜሪካ ድምጽ ስትከታተሉ ከቆያችሁ ደግሞ ጋቢና ቪኦኤ አብራችሁን ስለመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት።